የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22፣ 25 እና 31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። በዛሬው ዕለት ዋሽንግተን ዲሲ ላይ የሚከበር ዓመታዊ ስነ ስርዓት ነው።
ለምሳሌ አንድ ተሸናሚያችን በዚህ በአሜሪካ ውስጥ የ12ኛ ክፍል መልቀቂያ ፈተና 1% ውስጥ የገባች ነች። አንድ ተሸናሚያችን እዚሁ ሀገር ተወልዶና አድጎ በጣም በሚያስገርም ሁኔታ የአማርኛ ቋንቋን አቀላጥፎ ከመናገር በተጨማሪ ኢትዮጵያ የጥንት ልሳን የሆነውን ግዕዝ አቀላጥፎ የሚያነብ የሚናገር ነው።
በዩናይትድ ስቴትስ የኢትዮጵያውያን የሽልማት ድርጅት ማህበረ ብዩራን ዘር ኢትዮጵያ በእንግሊዝኛው አጽህሮቱ ሲድ 29ኛውን ዓመታዊ ስነ ስርዓቱን ዛሬ ምሽት ያከብራል። በኮቪድ ሳቢያ ለሁለት ዓመታት የመቋረጥ አይገጠመው ይህ ስነ ስርዓት ዘንድሮ ተመልሷል። ከድርጅቱ የህዝብ ግንኙነት ኃላፊ ጋር ለምሽቱ ምጥን ወግ ይኖረናል። የውስጣዊ ሰውነቶን የህብረ ህዋሳቶቹን እድሜ ያውቁ ይሆን የሚል ጥያቄ ቢቀርብሎ፣ ይሄ ደግሞ ምን አይነት ጥያቄ ነው? የተወለዱበትን ቀን አንድ ብለው በቅርቡ እንዳከበሩት አለያም እየተቃረበ እንዳለው የልደት ቀን አስልተው በቃ የእድሜን ያህል ነው የሚል ሊሆን ይችላል ቀላልና ፈጥኖ የሚከሰትሎ መልስ። ነገሩ ግን ወዲህ ነው። በእንግሊዝኛው አጠራር ባዮሎጂክ የሚባለው እድሜ ጥናቶች በተደጋጋሚ እንዳሳዩት የሰው ልጅ ህብረ ህዋሳቶች ወይም ሴሎቹ እንዲሁም የተቀሩት የተለያዩ ውስጣዊ የሰውነት ክፍሎቹና ቀን ተቆጥሮ የሚደረስበት የሰው ልጅ እድሜ ላይገናኙ ይችላሉ። የሰውን ልጅ ሁሉ የሚመለከት ጉዳይ ነው የምሽቱ መጽሔት ማስታወሻ ትኩረት። ቆየት ብሎ ይቀርባል።
በስደት ያለው ማህበረሰብም እንደዛው ህይወቱ ስለሆነ የሚነካው ይመስለኛል። አንዳንድ ነገሮች ከህይወት ሊቀጡ ናቸው። እንደምታውቀው ማህበራዊ ህይወት ነው። ስደትንና ፍቅርን በዋነኛነት ይዞ የሚሄድ ነው።
በፍቅር መንገድ የተሰኘው ልቦለድ ደራሲ አለማየሁ ገብረ ህይወት በምሽቱ የመጽሐፍት ዓለም ያወጋናል። ንጉሴ አክሊሉ ከአዲስ አበባ ለምሽቱ ያቀናበረውን ዝግጅት ይዞ በሰዓቱ ብቅ ይላል። ተናስጥልኝ፣ እንደምናመሻችሁ ክብራትና ክብራን አድማጮቻችን። ግንቦት 21 2014 ዓ.ም አሁን እሁድ ከሆነ ዕለቱ የራዲዮ መጽሔት ነው። ሰዓቱ ከሰዓቱ የዓለም ዜና በኋላ እንመለሳለን። ጠብቁን።
እንደምናመሻችሁ አድማጮች፣ የምሽቱን የዓለም ዜናዎች የማሰማችሁ ጽዮን ግርማ ነኝ። በኢትዮጵያ የታሰሩ ጋዜጠኞችና የሚዲያ ሰራተኞች ቁጥር 19 መድረሱን የኢትዮጵያ ሰብአዊ መብቶች ኮሚሽነር ዶክተር ዳንኤል በቀለ በትዊተር ገጻቸው ላይ ገለጹ። በመገናኛ ብዙሃን ላይ ተሰርተዋል ለተባሉ ወንጀሎች ከፍርድ ቤት በፊት ማሰርን የኢትዮጵያ የመገናኛ ብዙሃን ሕግ የሚከለክል መሆኑን የጠቀሱት ኮሚሽነር ዳንኤል በቀለ ሁሉም የታሰሩ የሚዲያ ሰዎች መፈታት እንደሚገባቸው በትዊተር ገጻቸው ላይ አሳስበዋል። ባለፈው አርብ ለአሜሪካ ድምጽ አስተያየታቸውን የሰጡት የኢሰመኮ የሕግና ፖሊሲ ስራ ክፍል ዳይሬክተር ታሪኩ ዋጌታቸው በእስር ላይ የሚገኙ ጋዜጠኞችና ሌሎች የሚዲያ ሰራተኞች ሰብአዊ መብታቸው ሊጠበቅ እንደሚገባና መጠየቅ ያለባቸውም በመገናኛ ብዙሃን ሕግ መሰረት እንደሆነ መግለጻቸውን መዘገባችን ይታወሳል። የኢትዮጵያ መንግስት ህግን ማስከበር በሚል በጀመረው ዘመቻ ሰዎች መታሰራቸውን ከመግለጽ ውጪ ኢሰመኮ ላወጣቸው መግለጫዎችም ሆነ ማሳሰቢያዎች እስካሁን በግልጽ የሰጠው ምላሽ የለም። የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን እና ቀዳማዊት እመቤት ጂል ባይደን ቴክሳስ ክፍለ ግዛት ውስጥ በሚገኝ ትምህርት ቤት ተኩስ በከፈተ አጥቂ እጅ የተገደሉ 19 ተማሪ ልጆችና ሁለት መምህራን ቤተሰቦችን ለማጽናናት ዛሬ ወደ ኡቫልዴ አቅንተዋል። ጆ ባይደን ከቀዳማዊት እመቤት ጂል ባይደን ጋር በኡቫልዴ በሚያደርጉት በዚህ ጉብኝት ከተገደሉት ተማሪዎችና መምህራን ቤተሰቦችና በህይወት የተረፉ ተማሪ ቤተሰቦች ጋር ይነጋገራሉ ተብሏል። ረዘም ላሉ ሰዓታትም ቆይታ በማድረግ ቤተሰቦችን እንደሚያጽናኑ እቅድ ወጥቷል። ለሟቾች የተዘጋጀውን መታሰቢያ ቦታ ይጎበኛሉ። እንዲሁም ካቶሊካዊት ቤተክርስቲያን በመታደርገው ሃይማኖታዊ ስነ ስርዓት ላይ ይገኛሉ ተብሏል። ፕሬዝዳንቱና ባለቤታቸው ከሰዓታት በፊት ከዴላወር የተነሱ ሲሆን የዛሬው ጉብኝታቸው በዚህ ወር አጋማሽ ባፋሎ ውስጥ በጅምላ የተገደሉ ሟቾች ቤተሰቦችን ለማጽናናት ካደረጉት ጉብኝት ሁለተኛው ነው። ኒውዮርክ ባፋሎ ውስጥ አንድ ነጭ ሱፐርማርኬት ውስጥ ገብቶ ተኩስ በመክፈት 10 ጥቁሮችን መግደሉን ተከትሎ ጆ ባይደን በዚያ ተገኝተው ቤተሰቦችን ማጽናናታቸው ይታወሳል። የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ ትላንት ባደረጉት ሳምንታዊ ንግግር ሀገራቸው ያለባትን ተጨማሪ የጦር መሳሪያ ፍላጎት በድጋሚ አሳይተዋል። በዋናነት የጦር መሳሪያ አቅርቦትን በመጨመር የሀገሪቱን መከላከያ በማጠናከር ላይ እንደሚሰሩም አስታውቀዋል። ይህ የሚወሰነውም ሌሎች ሀገሮች ዩክሬን ለነጻነት የምታደርገውን ትግል በመደገፍ አስፈላጊውን ለማቅረብ ባላቸው ዝግጁነት ላይ የሚወሰን ይሆናል ብለዋል። ሩሲያ የሀገሪቱን ምስራቃዊ ዶንባስ ግዛት ሙሉ ለሙሉ እንዳትቆጣጠር ለማድረግ ዩክሬን እየታገለች ባለበት በዚህ ወቅት ከዴንማርክ አዳዲስ ድጋፍ ማግኘቷን ኒውዮርክ ታይምስ ዘግቧል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በኔፓል ተራሮች ላይ 22 ሰዎችን የያዘ አንድ ትንሽ አውሮፕላን መጥፋቱን ባለስልጣናቱ ተናገሩ። ታራ የተባለው አየር መንገድ በኔፓል የሚገኘውን ታዋቂውን የቱሪስት ተራራ ለ15 ደቂቃ ለማስጎብኘት በአነስተኛ አውሮፕላን 22 ሰዎችን አሳፍሮ ከአንድ መናፈሻ አካባቢ ተነስቶ 200 ኪሎ ሜትር ከበረረ በኋላ ግንኙነቱ ተቋርጧል ተብሏል። በአውሮፕላን ውስጥ 4 ህንዳውያንና 2 ጀርመናውያንን ጨምሮ 6 የውጭ ዜጎች እንደተሳፈሩበት አንድ ማንነታቸው መግለጽ ያልፈለጉ የፖሊስ ባልደረባ ተናግረዋል። መንኪ ፖክስ የተባለው ወረርሽኝ በ20 ሀገሮች ውስጥ በሚገኙ 200 ሰዎች ላይ እንደተገኘ የዓለም የጤና ድርጅት አስታወቀ። ወረርሽኙ በ20 ሀገሮች ውስጥ ባሉ 200 ሰዎች ላይ መገኘቱን ሀገሮቹ ባወጧቸው ሪፖርቶች መታወቁንና ሀገሮቹም ከዚህ በፊት በሽታው ታይቶባቸው እንደማይታወቅ ድርጅቱ አስታውቋል። ድርጅቱ እንዳለው ወረርሽኙ መገታት የሚችል አይነት ሲሆን ውስን የሆነውን መድኃኒትና ክትባት ፍትሃዊ በሆነ መንገድ ማከማቸትና ማሰራጨት እንደሚገባ አሳስቧል። ድርጅቱ ከትላንት በስቲያ በሰጠው መግለጫ አሁን የተከሰተው ወረርሽኝ እንዴት ከአፍሪካ ውጪ ሊሰራጭ እንደቻለ ግልጽ እንዳልሆነና ብዙ ያልተመለሱ ጥያቄዎች ያሉ ቢሆንም የበሽታው አንጪ ህዋስ ዘረመል በመቀየሩ ምክንያት ለመሆኑ ግን ምንም ማስረጃ የለም ብሏል። የአሶሺየትድ ፕሬስ ዘገባ እንዳመለከተው የዓለም የጤና ድርጅት ስርጭቱ 200 አካባቢ ነው ቢልም ቁጥሩ ከዛም በላይ ሊሆን እንደሚችል ከሀገራት የሚወጡ ሪፖርቶች ያሳያሉ። አድማጮች ለዜናው የተመደበው ጊዜ በዚህ ውሃ በቃ። ከቀሪ የእሁድ ምሽት የራዲዮ መጽሔት ዝግጅታችን ጋር አብራችሁን ቆዩ።
እናስተልኝ እንደምን አመሻችሁ ክብራትና ክብራን አድማጮቻችን። እሁድ ግንቦት 21 2014 ዓ.ም ተምረት የራዲዮ መጽሔት ጀመረ። አድማጮች አሁን ወደ ዕለቱ ዝግጅቶች ከማምራታችን በፊት በራዲዮ መጽሔት ወግ መሰረት የሳምንቷን ምርጥ ግጥም እናስቀድም። እውዩ ምርቃና የውስጤ ኮረንቲ ደጋግሞ ነዘረኝ፣ ፍርሃት እንደ ዝናር ብዙ ጥምጥም ዞረኝ፣ ቅብዝብዝ አይኖቼን ማሳረፊያ ጠፋኝ፣ ሐሳብ እንዳዙሪት የእንግሊል አደፋኝ፣ ውሎ እንዳደረ ስንቅ ውሃ ተናነቀኝ፣ በጭጋጋማ ቀን ላቦት አጠመቀኝ፣ የማይቀርበው ቀርቦኝ የማይረቅ ሲርቀኝ፣ ጨብጠው ጠፋኝ ይዘው ጨነቀኝ፣ ጨጓራ እንዳመመው በብዛት አስገሳኝ፣ እግሬን አጣምሬ ወደ ላይ አነሳኝ፣ ተናጋሪ አረገኝ በማላውቀው ዘዬ ባለመድኩት ቃና እውዩ ጫት መቃም እውዩ ምርቃና ግጣሚ እዮብ ድሉ እውዩ ምርቃና ሲል የቋጠራቸውን ስንኞች ነበር ለሳምንቷ ምርጥ ግጥም የመረጥ ነው። ግጣሚ እዮብን እናመሰግናለን። ቀደም ብለን በመግቢያችን ወደ አስተዋወቅናችሁ ቅንብር ነው መወስዳችሁ። በእንግሊዝኛው አጠራር ባዮሎጂክ የሚባለው እድሜ ጥናቶች በተደጋጋሚ እንዳሳዩት የሰው ልጅ ህብረ ህዋሳቶች ወይም ሴሎቹ እንዲሁም የተቀሩት የተለያዩ ውስጣዊ የሰውነት ክፍሎቹና ቀን ተቆጥሮ የሚደረስበት የሰው ልጅ እድሜ ላይገናኙ ይችላሉ። ይችን ምድር ከረገጥንባት ምድርን መርገጥ ዘግይቶ የሚመጣ ድርጊትና ያንኳን አስራሳች ምሳሌ ሊሆን ይችላል። አሁን ያችን የመጀመሪያዋን የደስታ ወይም ምስጋት ያኔ የመወሰኑ ምጣ የርሶ ይሁንና ብቻ ያችን የመጀመሪያዋን የሪታ ድምጽ አሰምተን የዚህችን ምድር አየር እንደ ፈቃዳችን ከማግንባት ቀን አንስቶ ከቆጠርነው እድሜ ይለያል። ቀላልና አንድ የምናውቀው ምሳሌ እንጠቅም። ከእድሜያቸው በጣም ያነሱ የሚመስሉ ብዙ ሰዎችን እናውቃለን። ወጣትነት የሚታይበት የቆዳ ገጽታ ያላቸው፣ አሁንም ለእድሜያቸው ያልተለመደ የሚመስል ብርታት፣ ቅልጥፍናና ንቃት ሊታይባቸውም ይችላል። በአንጻሩ ያለ እድሜያቸው አረጁ የሚባሉም ይኖራሉ። በመሆኑም እንደ ሳይንሱ ዓለም ትንታኔ ከሆነ እያንዳንዱ ሰው ሁለት የተለያዩ እድሜዎች ሊኖሩት ይችላል። ይሁንስ ወለና ይህ የሰው ልጅ ውስጣዊ ህዋሳት ከተለመደው እድሜ ማነስ ምን ተጨባጭ ፋይዳ ይኖረው ይሆን? ረጅም እድሜ ለመኖር እድል ብቻ ሳይሆን ያን እውን ለማድረግ የሚያስችል አንዳች ቁልፍ አለ ነው የሳይንስ ዓለም ወግ። የሰውን ልጅ እድሜ ለማራዘም ዘመን የጠገበው ጥረት ብርሃን ፈንጥቋል ነው የሚሉን። እንዴት? ከተተኛው የዋህ የሚያስመስል መልስ በፍጥነት እንድናረጅ የሚያደርጉትን በህብረ ህዋሳቶቻችን ላይ ለውጥ የሚያመጡ ነገሮች በመቀየር እርጅናን ማከም። አሁን የሳይንስ ሰዎች የሚሉት ይህንን ነው። እርጅና እንደ በሽታ ይታከማል ነው አባባላቸው ባጭሩ ሲተነተን። ደግሞም የሩቅ ህልም አይደለም ነው የሚሉት የመስኩ ቀደምት ተመራማሪዎች በመጪው 10 እና 15 ዓመታት ጊዜ ውስጥ የሚደረስበት። እንዲያውም ብቻ እስከዚያው በጤና ለመዝለቅ ወይም ለመቆየት መላ ቀልባችሁን ሰጥታችሁ መትጋት ይበጃችኋል የሚሉም ይመስላል። ህብረ ህዋሳቶቻችን ከእድሜያችን በቀለጠፈ ወይም ባነሰ ፍጥነት ያድጋሉ። አንዴ የባዮሎጂካል እድሜውን ካወቁ በኋላም አጠቃላይ ጤናውን ሊያሻሽሉ የሚችሉ የአኗኗር ዘይቤ ለውጦችን ማስተካከል ወይም መምረጥ ይችላሉ። እንዲህ ፈተና የበዛበትን ዓለም ረሃብና ቸነፈሩን ሰው ሰራሽ አደጋ የከሰተውን ይሄ ይልቁንም በገዛ ራስ የሚጋበዝ አጥፊነት ይመስላል በገዛ ወገን ላይ የሚሰነዘር ምክንያት አልባ የክፋት ስራ ጭምር እንደምን ተሻግረን 10 ዓመት ይዘለቃል የሚሉ ጥያቄዎች ከፊታችን ይደረደሩ ይሆናል። ሌላውን ለጊዜና ቆይና የሳይንሱን ወገን ከስነ ህይወትና የጄኔቲክ ባለሙያዎች ጋር በቀጣይ ፕሮግራማችን ልንመለስበት ቀጠሮ እንሰጥ። አድማጮች አሁን በዛሬው ዕለት እዚህ ዋሽንግተን ዲሲ ላይ ወደሚከበር አመታዊ ስነ ስርዓት ልውሰዳችሁ። በዩናይትድ ስቴትስ የኢትዮጵያውያን የሽልማት ድርጅት ማህበረ ግዩራን ዘረ ኢትዮጵያ የድርጅቱ ቃል አቀባይ አጠር ላለ ውይይት በስልኩ መስመር ብቅ ብለዋል። አቶ ቢኒያም ገብረወልድ በዩናይትድ ስቴትስ የሚገኘው አንጋፋው የኢትዮጵያውያን የሽልማት ድርጅት ማህበረ ግዩራን ዘረ ኢትዮጵያ በእንግሊዝኛው መጠሪያ ሲድ የህዝብ ግንኙነት ኃላፊ በቅድሚያ ለጊዜው አመሰግናለሁ።
እኔም ሁልጊዜ ለምታደርጉልን ትብብር አሉላ ለአንተም ለቪኦኤም ለባልደረቦች በሙሉ ትልቅ ምስጋናዬን ለማቅረብ እወዳለሁ።
አቶ ቢኒያም እንግዲህ የተገናኘነው 29ኛው አመታዊ ክብረ በዓላችሁ በሚከበርበት ሰዓት ነው። እንደ ሌሎች እጅግ በርካታ አመታዊ ስነ ስርዓቶች ሁሉ እንደ አውሮፓውያን ዘመን አቆጣጠር በ2020 በኮቪድ-19 ወረርሽኝ ሳቢያ አመታዊ ስነ ስርዓታችሁን ማክበር ሳይቻል ቀርቷል። እርግጥ በአመቱ የተመረጡት ተሸላሚዎችን ማንነት ይፋ አድርጋችሁ እኛም ዘግበናል። በተከታዩም አመት በ2021 በዚህ ወረርሽኝ ሳቢያ ማክበር አልተቻለም። ከሁለት አመታት በኋላ ዛሬ ሊከበር ነው። እንግዲህ ምናልባትም በብዙ ጥበቃ በብዙ ጉጉት ይመስለኛል። አቶ ግንያም ወደ ዝርዝሩ ከመዝለቃችን በፊት ከሁለት አመት በኋላ ወደዚያ ወደ ደረጃው ልማዳችሁ በብዙዎች ዘንድም ትልቅ ስፍራ ወደሚሰጠው ስነ ስርዓት መመለስ ምን አይነት ስሜት አሳድሮባችሁ ይሆን? ያለፉትን 2-3 አመታት መንገዳችሁንም እግረ መንገዶን መለስ ብለው ቢመለከቱ።
በጣም ጥሩ። በጥያቄ እንደገለጽከው ያለፉት 2 አመታት በኮቪድ-19 ወረርሽኝ ምክንያት መላው ዓለም የተዘጋጋበትና ብዙ ውጣ ውረዶችን በዓለም ደረጃ ያሳለፍንበት፣ በርካታ ሰዎች ህይወታቸውን ያጡበት፣ በርካታ ሀገራት ኢኮኖሚያቸው በጣም የተጎዳበት፣ በተለይ የምንኖርባት አሜሪካ በጣም ከፍተኛ የሆነው ዱላ ያረፈባት ሀገር ነች። በዛ ምክንያት እንግዲህ እኛም እንደ አንድ የህብረተሰብ ክፍል ከአሜሪካ የህብረተሰብ ጤና ማዕከላት የሚተላለፈውን መመሪያዎች በመከተል በ2019 ተመርጦ በ2020 ላይ ልናደርግ የነበረውን ዝግጅት ለመዝጋት ወይም ለመሰረዝ ተገደናል። ሁሉንም ዝግጅት አጠናቀን ጨርሰን ዝግጅቱ የሚካሄድበትን ቀን እየጠበቅን ወደ 3 ወር ሲቀረው ነበር ይህንን አስደንጋጭ የሆነ የኮቪድ-19 ተከትሎ ሁሉም ነገር መዘጋቱን የሚገልጸው መመሪያ የደረሰው። በዛ ምክንያት ሆቴሎችም ተዘጉ። እንቅስቃሴዎች ተገደቡ። ከሀገር ውስጥም ከውጭ ሀገርም በአጠቃላይ ሰው በዛ ብሎ መሰብሰብ ስለተከለከለ እንግዲህ በዛ ምክንያት ሳናደርግ ቀርተናል። በእውነት በጣም ብናዝንም የሲዳ አባላትንም ደጋፊዎቻችንም በአጠቃላይ የኢትዮጵያ በውጭ የሚገኝ ማህበረሰብ እግዚአብሔር ደግሞ ሁሉንም ነገር አሳልፎ ለዚህ ሰዓት ለዚህ ደቂቃ በሕይወት ጠብቆ ለዚህ ደግሞ ስለደረስን በእውነት እጅግ በጣም ደስተኞች ነን። ባለፉት ሁለት ዓመታት ምንም እንኳን ሰዎችን የማክበር እና ሌሎችንም ስራዎች ማድረግ ባንችልም፣ ነገር ግን ሲድ በተለይ በኢትዮጵያ በኮቪድ ምክንያት ኢኮኖሚያቸው የተጎዱ ሰዎችን፣ የጤና ተቋማትን፣ በጎ አድራጎት ድርጅቶችን፣ አባላቱን፣ ደጋፊዎቹን በማሰባሰብ በተቻለው አቅም የገንዘብ ሌሎችም የጤና መገልገያ መሳሪያዎች ለጤና ተባባቂ የሚያስፈልጉ ልዩ ልዩ ግብዓቶችን ወደ ኢትዮጵያ በመላክ እነዚህን ድጋፎች ሲያደርግ ነው የቆየውና ሁለቱን ዓመት እንግዲህ ፀሐይ እስኪወጣ ድረስ ብለን ቁጭ ብለን አልጠበቅንም። የሚቻለውን ያህል ከርቀት ሆነን መስራት የምንችለውን እየሰራን ሀገራችንን ወገናችንን ለማገልገል ጥረት አድርገናል። ዛሬ ደግሞ ይኸው እንግዲህ በዓሉን ለማክበር በቅተናል ማለት ነው።
መልካም። የሁለት ዓመታት ጉዟችሁ የክብደቱን ያህል የፈተናውን ያህል በችግር ብቻ አልታጠረም። መስራት የምችሉትን የአቅማችሁን ለማድረግ ወገን ለመርዳት መንቀሳቀሳችሁን ገልጸውልናል። አቶ ቢኒያም የዘንድሮውን 29ኛውን ዓመት ስነስርዓታችሁን የተመለከተ የላካችሁልን ጋዜጣዊ መግለጫ ከእጃችን ገብቶ ተመልክቻለሁ። እንዳስረዳችሁትም የዘንድሮው ለየት ያለ ይመስላል። እንደው ባጭሩ ምንድን ነው የዘንድሮውን ለየት ያለ የሚያደርገው? ለመሆኑ የዘንድሮ ካለፉት ዓመታት ያለው ልዩነት ምን ይመስላል?
በጣም ጥሩ። እንግዲህ የዘንድሮ የ29ኛ ዓመት ባህላችን ነው የሚሆነው። የዘንድሮን ከባለፉት ዓመታት ለየት የሚያደርገው በዚህ ዓመት በትምህርታቸው እጅግ አመርቂ ውጤት ሲያገኙና ለወደፊት ተስፋ የተጣለባቸውን ወጣቶች ከሁለተኛ ደረጃ ትምህርት ቤት በከፍተኛ ማዕረግ ትምህርታቸውን ያጠናቀቁ በማህበረሰብ አገልግሎት በልዩ ልዩ ዘርፎች ደግሞ ተጨማሪ ክህሎትና ትልቅ ደረጃ የደረሱ 6 ወጣቶችን መርጠን እነሱን ብቻ ነው የምናከብረው። አንዱ ለየት የሚያደርገው እንግዲህ ሌላ ጊዜ አሉ ለአንተም እንደምታስታውሰው ሲድ ከሚታወቅበት ዋነኛ ነገር አንዱ 3 ትውልዶችን በአንድ አዳራሽ በአንድ ጣራ ስር አድርጎ የማገናኘት ነው። አንደኛው ትውልድ ለሀገራቸው ለወገናቸው የሚችሉትን ሁሉ በእድሜ ልካቸው ሰርተው የእድሜ ዘመን ተሸላሚ ሆነው በሙያቸው አንቱታን አትረፈው ሀገር ያገለገሉ እነሱን የምናከብርበት ነው። ከዛ ቀጥሎ ደግሞ ሁለተኛው ትውልድ አሁን በመስራት ላይ የሚገኙ ላቅ ብለው የወጡ ለሀገራቸው ብዙ ነገር እያደረጉ ያሉ በስራ ላይ ያሉ እነሱን የምናከብርበት ነው። ሶስተኛው ደግሞ አሁን የምናከብራቸውን አይነት ወጣቶች ነገ ተስፋ የሚጣልባቸውን በትምህርታቸው አመርቂ ውጤት አግኝተው በጣም ልቀው የወጡ ወጣቶችን በአንድ መድረክ ይዘመተን እነሱን ብለው ደግሞ የሚመጡ እህቶቻቸው ወንድሞቻቸውን ይህ ሶስተኛው እንግዲህ ትውልድ ነው። እና እነዚህ 3 ትውልድ በአንድ ላይ አሰባስቦ ነበር በአንድ ጣራ ስር አድርገን የትውልድ ቅብብሎች ለማድረግ የምንሞክረው። እንግዲህ በአሁኑ አመት ይህንን ማድረግ አልቻልንም። ማድረግ የቻልነው ወጣቶቹን ይዘን ለመቅረብ እና ሽልማቱን ለነሱ ብቻ ለማድረግ ውሳኔ አስተላልፈን ይህን እንድናደርግ ችለናል። እና ያንንም ያደረግንበት ምክንያት በዚሁ ሁሉም ደጋፊዎቻችንም እንዲያውቁት ወደ ኖቬምበር አካባቢ ከፍተኛ ሽልማት ይገባቸዋል የሚሉ ሰዎች የሚጠቁሙበትን በድረ ገጻችን አስተዋውቀን በዛ ላይ የእጩዎች ስም መሰብሰብ ጀምረን ነበር። በጣም በርካታ እጩዎችን ተቀብለን ነበር። ነገር ግን ኖቬምበር መጨረሻን ተከትሎ እንደምታስታውሰው በተለይ በዚህ በዩናይትድ ስቴትስ በመላው ዓለም በሚባል ደረጃ የአሜሪካን ኮቪድ በጣም በአስጊ ሁኔታ እየጨመረ ተከፋፍቶ የነበሩ ነገሮች ሁሉ መዘጋጋት ጀመሩ። ፕሮቶኮሎች በሙሉ ከዚህም ከሲዲሲ እንዲሁም ከሎካል የጤና አጠባበቅ መምሪያዎች ጠንከር ያሉ የቀድሞውን የሚመስሉ የሰው መሰብሰብን የሚያግዱ መመሪያዎች መውጣት ሲጀምሩ እንግዲህ እኛም ሲድ ኃላፊነት የሚሰማው ድርጅት ስለሆነ ወገኖቻችንን ከዚህ በሽታ መጠበቅ አለብን በሚል ወዲያውኑ ተነጋገርን። በእኛ ምክንያት ሰዎች መታመም የለባቸውም። ስለዚህ ይህንን አመት አሁን ባለው ምክንያት መግፋት አለብን ብለን ለዚህ ግባቶች ተጠቅመን ወሰንን። ግሪክ ወሰነን በኋላ ደግሞ ትንሽ ስለተከፈተ አሁን የወጣቶቹን ብቻ ለማድረግ ወሰነናል ማለት ነው።
መልካም ወደ ዋናው ጉዳይ እንግባ። በዚያ ማስጠንቀቂያ በበዛበት ባለፈው ህዳር ወር ደዛሬ እንዲ ከፈትፈት የማለት ተስፋም አልነበረም በጊዜውና በጣም አሳስቦ በነበረበት ጊዜ በሌላ ዘርፍ የምትሸልሟቸው የያዋቂዎችን ለማቆም የተገደዳችሁበት ቢያንስ የወጣቶች በዚያ አመት እንዲሳካ አድርጓልና እስኪ ደግሞ እነሱን የሚመለከተውን እንፈትሽ። ቀደም ብሎ እንደገለጹት በትምህርታቸው ምርጥ ውጤት ያስመዘገቡ ትልቅ ተስፋ የሚጣልባቸው ብቻ ሳይሆኑ ገና በጠዋቱ አስገራሚ ስራዎችን የሰሩ በምን አይነት ጊዜ ውስጥ ይሁን ሁሉ ማድረግ ተቻላቸው የሚባሉ አይነቶች ናቸው። በየአመቱ ለሽልማት የምታበቋቸው 6 ወጣቶች ስም እዚህ ላይ መለከታለሁ። ናታኒያ ኤልያስ፣ ሳሙኤል ሸቱ፣ አቤም ፈጠነ፣ ረድኤት ኃይሉ፣ አማኑኤል ሲሳይና ሲዮን ጥሩነህ ናቸው። እንደማን ናቸው እነኚህ ወጣቶች? ምን ሰሩ? ምን አይነት ውጤት አግኝተው ለዘንድሮ ሽልማት በቁ?
በጣም ጥሩ። እንግዲህ አሉላ፣ ሁሌም እንደምታውቀው በዚህ በወጣቶች ዘርፍ የሚካሄደው ውድድር በጣም ጠንከር ያለ ነው። በጣም ከምንደሰትበት ነገር አንዱ ኢትዮጵያን ወጣቶች በዚህ በስደት ዓለም አንተም እንደምታውቀው በትምህርታቸው በጣም ጠንካሮች ናቸው። ለወደፊቱም ለኢትዮጵያ ተስፋ ከምጣልባቸው አንዱ በዚህ በዲያስፖራው አካባቢ የሚገኙ ወጣቶች ጠንከረው ትምህርታቸው ላይ ያላቸውና በአጠቃላይ ለማህበረሰብ ለስደተኛ ማህበረሰብ እያሳዩ ያሉት የኑሮ ስኬት በሁሉም ደረጃ በጣም ደስ ይላል እና እነሱን ማወዳደር መቼም በጣም ከባድ። በዚህ አመት እነዚህ 6 የመረጥናቸው ከብዙ ተማሪዎች ነው እና እነዚህ 6ቱ በጣም ከላቁት የላቀ ሆነው የወጡ ናቸው። በጣም በጣም አስገራሚ የሆነ የአካዳሚክ የላቀ የትምህርት ውጤት ያስመዘገቡ እንዲሁም ያ ብቻ ሳይሆን በሚያደርጉት የማህበረሰብ አገልግሎት በትርፍ ጊዜያቸው በሚሳተፉበት ደግሞ ሌሎች ተጨማሪ ይሄ ኤክስትራ ካሪኩላር አክቲቪቲስ የሚሏቸው ከትምህርት ውጭ ያሉ ተጓዳኝ እንቅስቃሴዎቻቸው በጣም በጣም አስገራሚ የሆኑ ናቸው። እንግዲህ ሁሉንም ያደረጉትን ነገር እዚሁ ዘርዝሬ ከነገርኩ ተመልካቾቻችንም አድማጮቻችንም በጉጉት ላይ ጠብቁ ስለሚችሉ እንደ ትንሽ ለመነካካት ያው ስማቸውን አልጠቅስም፣ ማን ምን እንደሆነ እዛው ላይ ቢገለጽ የተሻለ ይሆናል። ለምሳሌ አንድ ተሸላሚያችን በዚህ በአሜሪካ ውስጥ የ12ኛ ክፍል መልቀቂያ ፈተና 1% ከሚባሉት
በአጠቃላይ 1%
አዎ ከ1% ውስጥ በጣም በጣት የሚቆጠሩ ናቸው። እንግዲህ እና እነዚህ ተማሪዎች በባትሪ እየታደኑ ከፍተኛ ስም ባላቸው ዩኒቨርሲቲዎች ሁሉ ሳይቀር ነፃ ትምህርት እየተሰጣቸው ናቸው። አንዷ ተማሪ እንግዲህ እንደዚህ 1% ውስጥ የገባች ነች። አንድ ተሸላሚያችን እዚሁ ሀገር ተወልዶና አድጎ በጣም በሚያስገርም ሁኔታ የአማርኛ ቋንቋን አቀላጥፎ ከመናገር በተጨማሪ የቤተክርስቲያን ወይም የኢትዮጵያ የጥንት ልሳን የሆነውን ግዕዝ አቀላጥፎ የሚያነብ የሚናገር በቤተክርስቲያን ውስጥ ደግሞ በድቁና አገልግሎት የሚሰጥ አገልግሎት መስጠት ብቻም ሳይሆን በሚያገለግልበት ቤተክርስቲያን ውስጥ እጅግ በጣም የላቀ አገልግሎት በማድረግ ወደ የዲያቆናት አስተባባሪ ወይም የዲያቆናት መሪ ወደ መሆን የሄደ ነው። ይሄ እንግዲህ ትልቅ የማህበረሰብ አገልግሎት ነው። ከዛ በተጨማሪም ሃይ ስኩል ውስጥ ትምርታቸውን እየተከታተሉ ለሁለተኛ ደረጃ ትምርታቸውን ኮሌጅ ውስጥ ደግሞ በተመሳሳይ በመሄድ በጣም በሚገርም ሁኔታ ነገ ከሃይ ስኩል ስትመረቅ አንድ ተመራቂያችን እንደገና ከኮሌጅም ደግሞ በዚህ ሀገር ከኮሙኒቲ ኮሌጅ የአሶሺየት ዲግሪ ይባላል በኢንጂነሪንግ እና በሳይንስ ታገኛለች። እና ሌላ ደግሞ አንድ እንዲሁ ወጣት ተሸላሚ በጣም በሚያስገርም ሁኔታ 4ቱንም አመት ሃይ ስኩል ውስጥ ከፍተኛ የሆነ ውጤት በማስመዝገብ ከዛም ጎን ለጎን የ12ኛ ክፍል መልቀቂያ ፈተና በጣም ከፍተኛ ውጤት በማስመዝገብ ከዛ ደግሞ አልፎ አሁን ወደ ኮሌጅ በሚሄድበት ሰዓት በዚህ በአሜሪካ ፉትቦል የምታውቀው እንግዲህ አሜሪካ ፉትቦል በጣም ተወዳጅ የሆነ ስፖርት ነው። በዛ ከትምህርት ቤት ውስጥ ወይንም ከአጠቃላይ ከካውንቲ ውስጥ ስመጥር የሆነ አትሌት ነው እና እንዴት አድርጎ ይሄንን ሁሉ እንዳብቃቃ በጣም ነው የሚገርመው። እንዲህ ያለ እንግዲህ ሌሎችም በትልልቅ ትምህርት ቤቶች በሃርቫርድ በሌሎችም አሜሪካ ውስጥ በሚገኙ ቶፕ 10 በሚባሉ ዩኒቨርሲቲዎች ውስጥ ተቀብለዋቸው ወደዛ የሚሄዱ ናቸው። አንዱም ደግሞ ራቅ ካለ ቦታ የሚመጣ በዚህ በአሜሪካ ናቫል ፕሪፓራቶሪ የሆነ ትምህርት ቤት ውስጥ ከፍተኛ የሆነ ውጤት ያመጣ በጣም በጣም ተስፋ የሚጣልበት ተማሪም አለና በአጠቃላይ እንዳስማቸውን ሳነካካ ያንዱን አብልጭ ያንዱን እንዳላፋንስ ብዬ ነው ይህንን ያደረግኩት። ግን በአጠቃላይ እነዚህ 6 ተማሪዎች እዚህ በዲያስፖራ ያሉ ኢትዮጵያውያን ልህቀትን የሚያሳዩ ምልክቶች ናቸው። ከስር ለሚመጣው ትውልድ ደግሞ በእውነት ምሳሌ ይሆናሉ ብለን መርጠን እኛም በጣም ኮርተንባቸው ወደፊትም ደግሞ ለሀገር ለወገን በራሳቸውም ከፍተኛ የሆነ ደረጃ ላይ ደርሰው እናያቸው ይሆናሉ ብለን ተስፋ ይጣልንባቸው ናቸውና ከረጅሙ ባጭሩ እንግዲህ የዘንድሮ ተሸላሚዎቻችን ይህንን የመሰለ ታላቅ ድል የተቀዳጁ ተሸላሚ ወጣቶች ናቸው።
መልካም። በርግጥ እንደ ወትሯችሁ ሁሉ በጣም የገነነ በምን ጊዜ ውስጥ አሳኩት የሚለውን ቀደም እየጠቀስኩትን ጥያቄ ሁሌም እንዲጠይቁ የሚያደርጉ ለሌሎችም ማራያ የሚሆኑ ለነገም ተስፋ የሚጣልባቸው ብርቱ ወጣቶችን የመረጣችሁት ተስፋ አደርጋለሁ ከዚህ ቀደም እንደሚደረገው ጎን ለጎን ቀደም እንዳሉት ያዋቂዎችንም ጎራ ተሸላሚዎች ሶስት ትውልድ ተቀምጦ ሲመለከቱ ወጣቶቹ ያዋቂዎቹንም ስኬት እንዲመለከቱ የሚጋብዘውን እድል የዘንድሮ ሁኔታ ለወጥ በማለቱ በቀጥታ ባያገኙም ያን የሚያካክስ ለአንዳች መላ ተከስቶ ይሆናል ብዬ ተስፋ አደርጋለሁ። አቶ ቢኒያም የሚቀጥለው 30ኛው አመት በብዙ ምክንያት በተለየ ስሜት የሚጠበቅ ይመስለኛል። ከስነ ስርዓታችሁም በኋላ እርሶንና ሊቀመንበራችሁን አቶ ኤፍሬም ካባን መልሰን ለምናገኝበት ውይይት በቀጠሮ እናሳድርና ለዛሬው በዘንድሮ ተሸላሚዎች እንኳን ደስ ያላችሁ እያልኩ ለእናንተም ዝግጅታችሁ እንዲሳካ መልካም ምኞት በመመኘት በዚሁ ልሰናበት።
እግዚአብሔር ይስጥልን እኛም ለተሰጠን እድል። በዚህ አጋጣሚ ያሉላ ቀደም ተቀሳላ አረግ የቀረው የዚህ አመት ዝግጅት አንዱ ለየት የሚያደርገው በምናከብርበት ሆቴል ውስጥ በጣም ጥቂት የሆኑ ቁጥር ስለሆነ የተፈቀደልን እነዚህ ተማሪዎችና ቤተሰቦቻቸውን እና ፕሮግራሙን የምናስፈጽመው ብቻ ነው እንድንገባ የተፈቀደልንና እንግዲህ ማህበረሰቡን በፊት ጥቂት ተቆርጦ እንደሚገባው ማንቀበል መሆናችንን በዚሁ አጋጣሚ ለመናገር ነው። በተረፈ ስለተፈጠነ እድል በጣም በጣም እናመሰግናለን። እግዚአብሔር ይስጥልን።
የመጽሐፍ ዓለም ወግ ነው ሰዓቱ። በፍቅር መንገድ የመጽሐፉ ርዕስ አለማየሁ ገብረ ህይወት ከፍቅር መንገድ ጋር ብቅ ብለሃል። የፍቅር መንገድ በሚል ርዕስ አዲስ ልቦለድ መጽሐፍ ለንባብ አብቅተሃል። ከዚህ ቀደም የስነ ግጥም መድብል በርከት ያሉ የመድረክ ትዕይንቶች ወይም ቲያትሮችን ደርሰሃል። ነገር ግን ሙሉ ወጥ የልቦለድ መጽሐፍ ስትጽፍ ያሁኑ የመጀመሪያህ ነው እንደተረዳሁት?
አዎ፣ ሙከራውም አልነበረኝም። የሚገርም ነገር አጫጭር ልቦለዶች እንጽፍ አይደል፣ ለኮርስ ዩኒቨርሲቲ እያለ እንጽፈናቃለን። ግን እንደዚህ ልቦለድ ከዚህ ቀደም ሞክሬውም አላውቅም። እንግዲህ የመጀመሪያው ነው፣ ሲሞክርም ሲታተምም
ብዙ የምታወያየን ግሩም መጽሐፍ ጽፈሃል። በፍቅር መንገድ 350 ገጾች ያሉት ትልቅ መድብል ነው። በጣም በርካታ ቦታዎች ይወስደናል። በጠቅላላ ይዘት ጥያቄ ብንደረደር በፍቅር መንገድ ስለማንና ለማን ተጻፈ? በተለይ ጎልቶ የሚታይ በሐሳብ ያለ አንባቢም ካለ?
እንዳየው ታሪኩ ላይ እንግዲህ እዚህም ማለት በባህር ማዶ አሜሪካን ሀገር እና ኢትዮጵያም አገር ቤትም የሚመላለስ ታሪክ ስላለው በተለይ በወጣት የእድሜ ክልል ያለው በወጣት እና ወደ ጉልምስና በሚሄድ ያለው አብዛኛው እዛ አካባቢ ያለው ሰው በበለጠ ሚሳብ ይመስለኛል። ዝም ብዬ ሳስበው እና በስደት ያለው ማህበረሰብም እንደዛው ህይወቱ ስለሆነ የሚነቃው ይመስለኛል። አንዳንድ ነገሮች ከህይወት የሚቀዱ ናቸው እንደምታውቀው፣ እና ማህበራዊ ህይወት ነው ስደትንና ፍቅርን በዋነኛነት ይዞ የሚሄድ ነው። ነገር ግን ሀገራችን ባለፍንበትም ዛሬ ባለንበት አንዳንድ የግጭት ነገሮች፣ የጦርነት ነገሮች እዚህም እዛም መከሰታቸው ስለማይቀር በልቦለድ ውስጥ ያንን ባጭሩም ቢሆን ነካ አርጎ የሚያልፍ ክፍል ታያለህ። እና ዋናው ገጸ ባህሪ ያው እንዳየው በውትድርና ህይወት ያለፈ ኦስሎ ቦርድ የወጣ ነው። ከዛ ደግሞ ህይወት ስላልተመቸው በሱዳን አድርጎ ተሰዶ የሚመጣ እንደዚህ እያለ የሚሄድ ነገር ስለሆነ ብዙውን ነገር በዚህ እድሜ ክልል ያሉትን ወጣት ምልክትም እንዳልኩ ወደ ጉልምስና በመሄድ ያሉ ስም ሁሉ የሚነካ ነው ብዬ አስባለሁ። ግን ዞሮ ተመልሶ ዋናው ጭብጡ ላይ በስደትና በትዳር ህይወት ወይም በፍቅር ህይወት ላይ ያተኮረ ነው ማለት ይቻላል።
መልካም። አለማየሁ ዘለግ ብለን ንግባ። የስደት ህይወት በስፋት ይቃኝበታል በየደርዙ። የተማሪ ቤት ህይወትን ይመለከታል። ልጅነት አለ። የሁለት ዓለም ሰዎች ምኞትና ፈተናን ይመለከታልን። ስደት ሲያምር ሲይዙት ያለውን በንጽጽርና ያለን። በትዝታ ዘመናት ከሚመልሰው ባለታሪኩ ልበል የብሔራዊ ውትድርና ዘመን ይወስዳል። በስደት ዓለም ብቻ የሚገጥሙ ቀድሞ የማይታሰቡ የማይጠበቁ ፈተናዎች የሥራ አይነቶች ዶክተር ፈቃዳ አዘዝ በአንድ ግጥሙ እቃመላላሽ አድርገው የሚመስለውን በስደት ዓለም ያለ ተጓዥ ኢትዮጵያዊን ካንዳ ሀገር ወደ ሌላ ሀገር በሚያደርገው ጉዞ ከዚያ ወዲህ ከዚህ ደግሞ ወዲያ እቃት ሸክሞ የሚመላለስ መንገደኛ የምትመለከትበትም ሁኔታ አለ። በልብ ወለድ ድርሰት ዓለማየው ሊካተቱ የማይታሰቡና የማይችሉ የሚመስሉ ታሪኮችን ታስቆመኩምና አለ። በርካታ ርዕሶች ናቸው የተነኩት በዚህ ድርሰት ውስጥ። እስኪ ከፋ አድርገህ አጫውተን።
እንዳልከው ነው ስደት ጉዞ ነው እንደምታውቀው። እንግዲህ ይህን ጉዞ ሁለት አይነት ነገር ነው። በቦሌ በኩል መሄደው አለ፣ በባሌ በኩል እንደሚባለው አለ፣ ያው በሱዳኑ አለ። እና ከሀገር ስትወጣ ያው መነቀል ነው፣ ነገር የለውም። እና የንቅለት ኑሮ ወይም የስደት ኑሮ ለመልመድ፣ ያን ስደት ለመልመድ የምታደርገው ጥረት አለ። ተሳክቶል ወይም ከአመታት በኋላ ደግሞ ወደ ሀገር መመለስ ትፈልጋለ። እንኳንስ እና እዛ ተወልዶ አድጎ የመጣው ቀርቶ እዚህ የተወለዱ ልጆች እንኳን እቺ ኢትዮጵያ ለምትባል ሀገር ሲወራ ሲተረክ ስለሚሰሙ መሄድ ይፈልጋሉ እንደምታውቀው። እና ያን ነው ቅድም ዶክተር ፈቃደ ስለተሰብ በጣም ደስ ብሎኛል። ዶክተር ፈቃደ ዘዘ በጣም ማክበሩ መወደውም አሁን ደግሞ መምህሬ ብቻ ሳይሆን ወዳጄ የሚመክረኝ ነው። እና ልክ መጽሐፉን እያነበበ ነበር ያን ጊዜ እና እችን ግጥም ታሳሳታል በቃሌ ነው ማቃት አልኩት። ሴሱ ስንሄድም ተጭነን፣ ስንመጣም ተጭነን፣ ስንኖርም ተጭነን፣ እኔ እንደውም ስንሞትም ተጭነን የሚል ጨመረበትን በማለፋያው መሰለኝ። እና ምንም ምን አይደለን የጭነት ከፍተነ ነው ምናምን ነገር ነው የሚለው ምላ ካየው ሰው ይቻለ ግን በቃ እንደዛ ድረስ ነው ማሳሰብ። እና ያ አለ። ይሄ ደግሞ የማመሰለ የእኛ የኢትዮጵያውያን ባህሪ ነው። ስደት መቅሳት ወድ የምትገባበት ግዴታ አለ አይደለም? እንደዛ ነው። ከዚህ ስትሄድ ለምሳሌ እንደ ፈረንጆቹ ብቻህን አይደለህም። ፈረንጆቹ አሁን ሲሄዱ እኔ ኢትዮጵያ እያለሁ ፍታት እንደለው የግድ ጨዋታ ነው እንጂ ለስራ ወደ ኢትዮጵያ ሊመጡ ስልክ ሊመጣለሁ ግን ሲለኝ ምን ያሻንጣ ምት ነው እንዲ አንድ ሻንጣ ነው ምንለኝ አንዱን ሻንጣ ለእኔ ያምጣል ይላለሁ። በቃ አንድ ሻንጣ እቃ ይዞልኝ ይመጣል ማለት ነው። ሲመለስም አንድ ሻንጣ እቃ ደግሞ አስይዤ ልከዋለሁ። እንግዲህ ከኢትዮጵያ ሽሮ፣ በርበሬ፣ ቆሎ ምናምን ላከልበት እዚህ ከዚህ ደግሞ መጽሐፍ እና አንድ ያለ ነገር የረሳሁት ልብስ ምናምን ደግሞ ይመጣል። እዛ በነበርኩ ጊዜ እነሱን እቀጠማለሁ። አበሻ ግን ኢትዮጵያዊ ግን እንዲህ ብዬ ለመጠየቅ አልችልም። ምክንያቱም እኔ እንደሚሸከመው ከዚህ ለዘመዶቹ እቃ ይዞ ይሄዳል። ሲመለስ ደግሞ ይህ ደግሞ ለቤተሰቦች ሽሮ፣ በርበሬ ምናምን ነው ይዞ ይመጣል። ቆሎ፣ መጽሐፍ እና ህይወታችን እንደዛ አይነት ነገር ነው። እና ስታይ ሁልጊዜ ሶስት ሻንጣ ብትይዝ ከፍለ ተጨማሪም ብትይዝ ያው ና አይቀርም። እና ያንን እኔም እውነታ ስለሆነ እና በቃ ሳበኝ እኔ ራሴ አሁን እዛ ልግባ ብዬም አለም ግን ጽፈው ራሱ መጣ እና ሄድኩበት። በቃ የልምድ ጉዳይ አለ እና አእምሮ ውስጥ ያለ ነገር ይነዳሃል። ብርን እኮ የሚነዳው ሰው አይደለም እና ያው በዛው ትሄዳለህ። እና እንደዚ አይነት ነገሮች አሉ እና ሰዎች ጋር ስላወራሁበት አልተስታለሰው በተለይ
ጋር
ፈቃደ ስታነሳ
ይህ ትንሽ ስላለኝ
ነው።
በመመላለሱ አጋጣሚ ውስጥ ያለፉ ቶሎ ፈጥኖ ከሚታዩቸው ነገሮች አንዱ ይመስለኛል። አለማየሁ ድርሰትህን ላላነበቡ እንደ ቦታ ሰጥቼ ግን ጥቂት ገፋ አድርገን እንመልከት። እንዴ ካነሱት ሳያስቀምጡ የሚጨርሱት አይነት ድርሰት ነው። እያነበቡ ሰዎች የሚመሰክሩልህ ይመስለኛል። የወታደራዊ መንግስት ዘመን ወደኋላ ርቆ ይመለከታል። እንዳልከው በብሔራዊ ውትድርና በአፍላ ዘመኑ ሄዶ ቆስሎ የተመለሰ ወታደርና ያለን የቃቶችን ፈተና የበረታን ድህነት ምናልባትም በዚያ መንገድ ማየት በማንደፍረው ደረጃ እንድናየው ታደርጋለህ። ምናልባት ዛሬ ይከፋል ሊሆን ይችላል። ከዚያም ሁሌም ንጽጽር አለው ለሁሉም የጊዜውን ፖለቲካ ከዚያ ቀደም ያለውንም ይጨምራል። ዋናው ገጸ ባህሪ ከስደት በፊት ባለች ቅጽበት ውስጥ በሚያደርጋ ጉብኝት ውስጥ ሊሰደድ የተዘጋጀ ሰው ተደላድሎ የሚጎበኝ በሚመስል አጼ ፋሲል ቤተ መንግስትን ለመጎብኘት ሄዶ ከአንድ አስጎብኝ ገለጻ ታሪክ እንማራለን። ታሪክና ትውፊት እየተጋመዱ በቅጽበት ውስጥ ነው በትረካ የሚመጡት እና የተለያየ ይዘት ያለው መሆኑን ለማመላከት ያህል ነው በወፍ በረር ነኝን የተቃቀስኩት። እስኪ መጽሐፍን ላላነበበ ሌላ ሰው እንዳያነብ ሳናደርግ ስለ መጽሐፍ ይዘት የተወሰነ ነገር እናካፍ።
እንደምታውቀው ደራሲ የሚጽፈው የራስን ታሪክ ነው የሚባል የተለመደ ነገር አለ። ይሄ ማለት እዛ ውስጥ የኔ ግል ታሪክ ሳይሆን ያለፈበትን ነው የምታውቀውን ነው። በማላውቀው ነገር ላይ ልጻፍ ብል በጣም በእርግጠኝነት አሁን ብዙዎቹ ለዚህ መጽሐፍ የሰጡኝ እንትን እኔ እውነት የትህትና ሳይሆን በጣም ከጠበኩት ሁሉ በላይ ነው። ብዙ ሰዎች እንደውም እዚህ ላይ ለእኔ እንኳን ይከብደኛል ለመናገር ይሰጡኝም በትምህርታቸው የዘለቁ ሰዎች ይሰጡኛል፣ ጠቃሚም ሀሳብ ይሰጡኛል። እንደገና ሙገታውም በጣም ከሚገባኝ በላይ ሆኖ ነው የተሰማኝ። ያሳፍረኛል ምናንዳንድ ምክንያቱም እዚህ ሰው በመጀመሪያ ልቡል ስራው እንደዚህ አቆይቼ ገፍሬ ሆን በዚህ በኮቪዱ ጊዜ እንደው ገፍቼ የወጣሁበት ነገር ነው። እና ይሄ ግን የሆነበት ብለው አንዳንዱ ነገር ስራ ምንድን ነው በምታውቀው ነገር ላይ ስትሰራ ስህተት ይቀንሳል። የምታውቀው ማለት ለምሳሌ ያ ስሜት አንድ ወቅት የኔ ስሜት ነበር ልንገርህ እና ለምሳሌ ተወልጄ ያደኩት ጎንደር ነው።
እና በቃ መጨረሻ ላይ የኔ መጨረሻው ያሰብኩት ጊዜ ወደ አዲስ አበባ ሲሄድ አቀዋለሁ ቀራለሁ አልቀርም ነው ያልወሰንኩት እንጂ ካደረውታለሁ ወደዚህ ወደ አሜሪካ እንድመጣ አቀዋለሁ በሪሰርች አመጣው ግን በቃ ለመጨረሻ ጊዜ ቢየም እንኳን ባልወሰን በቃ እንደስንበት አይተሰብኛል እንዴ ሄጄ ገባሁ በቃ እና ላይ ወጥቼ ልጅነቴን ነው የማያውቀው ነው አላየህ ልጆች ወደ እኛ አንበሳ ነበር እዛ ፋሲል ግቢ ውስጥ የአንበሳ ግልገሎች ነበሩና እዛ አባቴ ደግሞ ፋሲል ግቢ ጥገና የሚሆን አሸዋ ከመረብ ወንዝ ያመጣ ነበር እየቻለ ማለት ነው እና እዚህ እዛ ቁጭ ብለን ነው አንዱ የሱ ረዳት አንዱን ግልገል አመጣና ሳቀፈኝ እና እሱ ሲጫወት ምናምን ስል ስቀናጣ አባታችን ለቀም አለኝ አንበሳውና ጓደኞቼ ልቀልዳሉ አንበሳ የነቀሰኝ እኮ በጣም ሲደማ ደነቀኩ ጀመሪያ ላይ እና ምን ልን ነው እዛ ግቢ ውስጥ ሳር በሚበቅልበት ጊዜ ስንቦርቅ ያደግንበት ግቢ ነው ማቀው ግቢ ነው እና አደግን በኋላ ጥፍቅል ነው ታዛ ነው መጨረሻ ላይ ደግሞ ቢሮ ኃላፊውን የአማራ ክልል በዩኔስ ኮርዳታ ሙሉ ሙሉ ማስተማማኝ የሚባል ጥገና እንዲደረግለት ደግሞ ለማድረግ እድሉ ገጠመኝ እና ያ ልቤ ውስጥ ያለ ነገር ነው ልል ነው ኮርስ ላሊበላ ጣና ገዳማትም ይሄዳሉ በስራ ይሄኛው ግን ተወልጄ ያደኩበት ልጅነቴን ያሳለፍኩበት ስለሆነ እንዲህ አይነት ስሜት እኔ ጋር ያለ ስሜት ነው አሁን ያነሳ ገጸ ባህሪውን ሳስበው እዛው አካባቢ የተማረ ነው ጎንደር ከተማ ውስጥ ረጅም ጊዜ የኖረ ነው የተወለዱ እንደ ጎማ ቢሆን ቤተሰቦቹ ያሉት ወደ 40 አካባቢ ኪሎ ሜትር ርቀትም ቢሆን ገምት እንዲህ አይነት ስሜት በሚል ነው እንግዲህ ሄድኩት እና ያን ስታደርግ እግረ መንገድስ ያው ቅድም ያልከውን ነገር ያለውን ስታሳይ መልክቱ በዛ መንገድ ይሄዳል ምልል ነው ባጭሩ በምታልፍበት መንገድ አንዳንዴ ሆን ብለህ የምትይዘዋል ግን ማስታወሻ ይዛሉ ብዙ ማስታወሻ ይዛሉ በቃ የሆነ ነገር ጠቅመኛል የነገር እንዳረሰው ካልኩ ጽፋሉ ብዙ ነገር ማስታወሻ ይዛሉ አንዳንድ ጊዜ ደግሞ ባትይዘውም ማስረሳው ደግሞ አለ ጭንቅላት ውስጥ ይቀመጣል እና እነዚህ አጋጣሚዎች ከነዛ ውስጥ ናቸው እና ሌሎች ደግሞ ጓደኞች ያወራሉ ምሳሌ በልጅነታችን ውትድርና ሄዶ ስሎ ወጣማቀው ወታደር የሰፈሬ ልጅ ነበረ እና በጣም ጓደኛዬ ነው ማሻገር በዚህ ይባላል አሁን እሱ ብዙ የነገረኝ ታሪክ አለ እና እነዛ አይምሮ ውስጥ ነበሩ ከዛ ደግሞ ወንድሜ እንደገና እንደዚህ እዛ ገብተዋል ሄደዋል መጨረሻ ላይ መጥተዋል ከሱ ጥናት ታደርጋለህ መረጃ ትጠይቃለህ እና እንዲህ ነገሮችን ስትይዝ ስትጨብጥ ለስራ ይጠቅመሃል በልበ ሙሉነት ለመናገር ትደፍራለህ
ለእውነቱ የቀረበም ያደርገዋል
ለእውነቱ የቀረበ ይሄ ነው ትክክል እና መጣ ድሮ እኛ ስለ ኤርቪንግ ዋላንስ ፕሬዝንታችን ወጣታችን ይፈታል ብለን ስንነጋገር ይሄ ሰውዬ እኮ ወይም ሌሎች ደራሲዎችም እኮ ስለ ህክምና ሲጽፍ ሀኪም ነው የሚመስልህ ስለ ግብርና ሲጽፍ ገበሬ ነው የሚመስልህ ወይ ደግሞ ስለሆነ ሙያ ሲጽፍ እንደዛ ነው ለምንድን ነው ምንል ነበርና ያው ሪሰርች ለሚያደርግ በቂ ልማት ስለሚያደርግ ወይ ደግሞ የሚያውቁትን ሰዎች ነው የሚጠይቅ ሊሆን ይችላል እና ስራህንም ያሳምርልሃል የሰው ልጅ አቅም ውስን ነው የምንለጠጥ አቅማችን እያንዳንዳችን እኮ ያው ውስን ነው አለም ከበዛ ይበጠስና ነገር አለው እንዳልሆነ ይሆናል እና ስለዚህ የሰው ድጋፍ የግድ ያስፈልጋል በዚህ መንገድ የሄደ ነው እና እንግዲህ ላላንበቡ ሰዎች ላልከው ወይም ስራሁን የሚያነቁ ሰዎች ትልቁ ዋናው ቁም ነገር የኢትዮጵያውያንን ህይወት ኢትዮጵያ ምስል ደግሞ በተለይ በስደት ያሉ ኢትዮጵያውያንን የትዳርና የስደት የፍቅር ህይወታቸውን እንደው በልብ ወለድ መልክ ጎላ አርጎ ያሳይና ግን ገመድ ደግሞ ናቸው ትስስራቸው አረጋቸው ደግሞ ያው ከሀገራቸው ጋር የተሳሰረ ስለሆነ በአንዱም ሆነ በሌላ መልኩ ያንኑ ለማንጸባረቅ ነው የሞከርኩትና የምታየውም ነገር እንደዛ ይመስለኛል ጋላንዛል ማማቸው ነው
መልካም በስነ ጽሁፍ አዋቂ እይታ የቀረበውን ደግሞ መልከት እናድርግ በመጽሐፉ የጀርባ ሽፋን ላይ ጽሑፋቸውን ያሰፈሩት ረዳት ፕሮፌሰር ደረጀ ገብሬ በአዲስ አበባ ዩኒቨርሲቲ የስነ ጽሁፍ እና ፎክሎር መምህር እንዳንባቢ ያቀረቡበትን መንገድ ወድጀዋለሁ ልቦለዱን ረቂቅ በጣም ደስ ብሎኝ ያነበብኩት ዋናው ተራኪ እኔ ብሎ የደራሲውን ሁሉን አወቅነት ቢሻማውም ምንም ሳልደናቀፍ ከወጣቶቹ ጋር እየተብሰከሰኩ ከአዛውንቶቹ ጋር እየተረኩና ፈጣሪን እየተማጸኑ ከዘርባቤል ጋር ዋናውን ገጸ ባህሪ ማለታቸው ነው እየወጣው እየወረድኩ ደስ ብሎኝ አነበብኩት ይላሉ ስለ አሜሪካ ህይወት በተለይም እዚያ ረጅም ጊዜ ስለቆዩትና በቅርብ ስለሄዱት የኑሮ አያያዝ ጥሩ መረጃ የሚሰጥ ሆኖ አግኝቼዋለሁ ፈጣሪ ካልፈቀደ በስተቀር የሰው ልጅ ህይወት በእቅድና አስቀድሞ በሚደረግ ውሳኔ መሰረት እንደማይከናወን የዘሩና የቤዛዊት መጨረሻ ያሳየናል ሲሉ ይቀጥላሉ በታሪክ ውስጥ ያሉትንም ሰዎች እያነሱ አለማየሁ ልብ ወለድ ነውና ሐሳብ ወለድ ነውና በሚያጓጓ ታሪክ ውስጥ የዚህን አገር ህይወትም ሆነ ሌሎች ተያይዘው የተነሱትን የስደት መንገዱን ወደ ሱዳን የሚኬድበትን የወታደሩን ገጠመኝ የልጅነቱን ጊዜ በጣም በቀረበ ስሜት ያሳያል መጽሐፍ ነገር ግን መረጃ መስጠት ያህል እንደዚህ ስለዚህ አገር ህይወት ማሳየት ያህል የልብ ወለድ መጽሐፍ ስራ አይመስልምና ባንጻሩ መጽሐፍ ስናነብ ሁሉም ምን ገበየው ቀጥ እንዳለ ሆኖ አጻጻፍ ስልትም በተመለከተ ከሌሎች ሙያ አጋሮችም ጋር የተነጋገርከበትም ከሆነ በጣም ለየት ያለ ነው። ሁለቱንም ማሳካት እንዴት ተቻለ?
ሰዎች ያሉትን በነገር ደስለኛል። አሁን እዛ መጽሐፍ ሲመረቅ ቅድም ከተከስከው ወንድሜ ገደረጀ በተሸማሪ ማዛ ወልቁ እንደዚሁ መጨረሻ ውስጥ አንብባ ሐሳብ አቀረባል። በጣም በጥሩ እይታ ብዙ ነገሮችን አንስታ ነበር። አንዱ ያነሳችው ምንድነው እንደኔ ይሄ ልቦለድ አይደለም ሪፍሌክሽንስ ናቸው ብዬን ወስዳቸው። እንዲህ አይነት ሰዎች ሌሎች የሚሰጡን ፊድባክ አለ እና እያንዳንዱ ነገር ለምሳሌ የምትማርበት የምታወጣው የምታየውና እያነበብከው እንደ ልቦለድ እንደ ህይወት የምትኖራቸው ነገሮችም አሉ የሚሉም የእሷም የሌሎችም ሀሳቦች ነበር። እና እንግዲህ አንዱ ሌላው የሚነሳው ምትለው ቋንቋው ነው። ቀለል ያለ ግን የሚጣፍጥ ነገር ነው የሚል ሀሳቦች ሰጥተውኛለን። እኔ እንግዲህ ያው መለክ ጎንደር ነው ተወልጄ ያደግኩት። እንግዲህ ሆነም ቀረም እኔ እሞክራለሁ ነው የምለው። ከማንበብ ቀጥሎ ደስ የሚለኝ ነገር መጽሐፍ ነው። እንደምናገር እኔ ማንበብ ነው የምወደው። ከንባብ ቀጥሎ መጽሐፍ ነው ደስ የሚለኝ። ምንም ነገር እሞክራለሁ። እና እንደዚህ ደግሞ ሰው ፊት ይዘው የምትቀርበው ስራ ሲኖር ደግሞ የተፈጥሮውን ቢሆን ትንሽ ደግሞ ጠንቀቅ ደጋግማ አይተህ ይዘው የምትሄደው ነገር አለ። እና ግን እኔ በዚህ ደረጃ እንደዚህ አይነት እንትን አገኛለሁ እንጂ እውነት ለመናገር አላሰብኩም። ግን ጥሩ ነው በሰው ደስ ይልሃል።
ቀደም ብለህ የገለጽክልን አዲስ አበባ ላይ የተደረገ ለየት ያለ የምረቃ ስነ ስርዓት ላይ የተነሳውን ነው። ዩናይትድ ስቴትስም ሆነ ሌሎች አካባቢዎች በስደት ህይወት ምን ይመስላል የሚለውን ከርቀት ማየት እንዲችሉ እድል የሰጠ መስኮት ይመስለኛል። አሁንም በስርቆት የምናካፍለው አንድ ታሪክ መጽሐፉ የጀርባ ሽፋን ላይ የቀረበ ነውና ለውይይታችን ማዋጃ ተከስ አድርገን በተወሰነ ደረጃ እንመልከተው። የመጽሐፉ ትልቅ ሌላ አካል ቀደም ብለህ አንተም ጠቆም እንዳደረከው የፍቅር ህይወትን ትዳርን የሚመለከተው በተለይ ደግሞ በስደት ሳሉ የሚገጥሙ ፈተናዎችን አንዳንዴም ትዳር ለመመስረት የሚከደውን ርቀት ብዙ ጊዜ የሚያነጋግረው ነው። በቀልድ አቀልድ ዘይቤ የሚነሳው ከአንዲት ወጣትና አንድ የሥራ ጓደኛ አጋጣሚ ጋር አዛምደት አነሳለ። ብዙ አስቂኝና አሳዛኝ ጋብቻ ነክ የዳያስፖራ ታሪኮችን ሰምቻለሁ። ከመጽሐፉ የተወሰደ ነው የማነሳው። አንዳንዶቹ ሆን ተብለው ሌሎቹ ደግሞ በአጋጣሚ በተፈጠሩ ትራጀዲዎች የተሞሉ ናቸው። ቀድሞ ወደ አምሮዬ የመጣው ግን ከወራት በፊት ወደ ናሽቪል የሰማሁት ታሪክ ነው። እዚህ ዩናይትድ ስቴትስ ውስጥ ያለ ግዛት ነው የሚጠቅሰው። ልጅት እህቷን አግብቶ እንዲያመጣላት አብሯት ለሚሰራ ኢትዮጵያዊ $15,000 ትከፍላለች። የደርሶ መልስ ትኬትን ትቆርጣለች። ይህን ሁሉ ስታደርግ ደልቷት ወይ ተርፏት ሳይሆን እንደ አብዛኛው ኢትዮጵያዊ ረዳት ፍለጋ ነው። ወጣቱ ግን ምንም አይነት ተሞክሮ ያልነበራትን ልጅ በፍቅር አንወለላት እያለ ይቀጥላል። እስኪ ይህን ታሪክ ትንሽ ገፋ አድርገህ ለአድማጮች እናጋራ። በተለይ የትዳር ህይወት ብዙ የተባለም ብዙም ያነጋግርም የተለዩ የሚባሉ ገጠመኞችም የተመላ ነውና በመጽሐፍ ተቃኝቷል። አለማየሁ፣
አዎ እንግዲህ አሁን እዚህ ሀገር የሚኖር ኢትዮጵያውያን ማሹራው ይሄ ነገር የትዳር ህይወት የሚስደት መስካል ነው ድረስ ያው ትዳር የመያዝ ሀሳብ ሲኖርህ የምትሄድበት መንገድ አለ። አንድም በአካባቢ አጋጣሚ ከተሳካለ እዚሁ ነዋሪ አግብተህ ወይም አግብታ ህይወቷን ትቀጥላለች። አንዳንድ ጊዜ ደግሞ ኢትዮጵያ ሄደህ አግብተህ የምታመጣው ነገር አለ። ሌላ ጊዜ ደግሞ ምንድን ነው በቃ ላጤዎችን ወደዛ አግብተው የሚያውቁ ሰዎች ባክሌቴና አግባልኝ ወይም ና አግቢልኝ ተብሎ የሚደረግ አለ።
በዘመን ለማምጣት የሚደረግ የሀሳብ ጋብቻ።
ይህ ሰው እዚህ ስትሆን ቤተሰብ ለመርዳት የሚሆን ለምንም ብቻህን ትሆናለህ። እና ሁል ጊዜ አንተ ወይ ልትማር አትችልም ልትሻሻል አትችልም። ስለዚህ ምንድነው ብዙ ጊዜ የሚያደርጉት በቃ ወንድሜን ባመጣ ለሁለት ሆነን ቤተሰብ እየደገፍን እኛም እዚህ እንቀናቀራለን፣ እህቴን ባመጣ እዚህ ሆነን አብረን እንዲህ እናደርጋለን እንተጋገዛለን የሚል ስሜት አለ። እና በዚህ መንገድ ጋብቻ ይደረጋል። ሌላ ደግሞ የሚደረጋል መሰለህ፣ ለምሳሌ አንድ ወንድ እዚህ ይኖራል፣ እህቱን ማምጣት ይፈልጋል። እህቱን አግብቶ ሊመጣ አይችልም፣ አንዳንዴ ዲኤንኤ የሚባል ነገር ስላለ። ስለዚህ ሌላ ወንድ ይፈልጋል፣ እህቱን አግብቶ እንዲያመጣለት። እሱ ደግሞ እህት ካለችው እሱ ይለዋወጣሉ። እንደዚህ አይነት ነገር አለ። ከሴትም ጋር ይሆናል። እሷ ወንድሙ ታገባልታለች፣ እሱ እህቷን ያገባላታል፣ ያመጣሉ። በገንዘብ ብቻ ሳይሆን በልውውጥ ነገር አለ እና ከዛ የምትሰማው ነገር አለ። አንዳንዴ እንዲህ ቢሆን ስልህ የምትሄደው ደግሞ ነገር አለ። ይህንን በቀጣሚ ምስል ታሪክ አልሰማሁም፣ እውነት ለመናገር አንተ ፈተና ላይ ነው። ግን ሌሎች አይነት ነገሮች ለምሳሌ እሽና ገበልቻል ብሎ ይሄድና እዛ ከደረሰ በኋላ ብሩን ጸጥ አድርጎ ወይ ደግሞ የተወሰኑ ብር አጉድሎ አይ በቃ አልቻልኩም ምናምን እንዲህ ነገር ከዛ አምጣ ገንዘቡ ሲባል በቃ ይሰራው ከተሻለሁ እንግዲህ 5,000 ብር እንዲህ የሆነ ጉዳዩ ከዋለ በኋላ እሷ በየወር 100 200 200 ቢላት ምንም ብሩ እንደሞተ ነው ትቆጥረው። እንዲህ አይነት ነገሮችን ሰምቻለሁ። አንዳንድ ሰዎች ሄደው የማፍረስ ነገር፣ ትኬት ተቆርጦላቸው አዲስ አበባ ከሄዱ በኋላ አልፈልግም የማለት ነገር እንዲህ ሰምቻለሁ። የምናደርገውን ማለት ሄደን ሌላ ሰው አግብተን ብንመጣው ታሪክ መነሻ አድርጌ ይሄ ነገር ሲያጋጥም የሚል እንደዛር ግሄድኩበት ማለት ነውና እንደ ዋና ታሪክም እንኳን ባይሆን ይሄ ለዋናው ታሪክ ማደረጃ ማበልጸጊያ እንዲሆን ተጠቅሜበታለሁ። ሁሉም ብቻ በዚህ በገምብሎ ቤተሰብ ማባት ፈልጋልና የቤተሰብ ማምጫው መንገድ ብዙ ነው። መዳሰስ አስፈላጊ ስለነበረ በታሪክ ውስጥ ለማስቀመጥ ሞክሬያለሁኝ።
መልካም አለማየሁ፣ በተለይ በቅዳችን መሰረት ፊት ለፊት ተገናኝተው ለሚደረግ የቪዲዮ ቃለ ምልልስ በአካል ወደ ስቱዲዮ መምጣት የሚቻልበት ጊዜ እስኪደርስ ነው ያዘገየ ነው። ቀሪውን ይልቁንም ስለ ድርሰትና አንባቢያን ጭምር ትንሽ ገፋ አድርገን የምንበረብርበት እድል እንደሚኖረን ተስፋ አድርጋለሁ። ቀደም ብዬ እንዳልኩት መጽሐፉን ያገኙ አንብበው የተሻለ ከራሳቸው ህይወት ጋር የሚያዛምዱት ቁም ነገር እንደሚያገኙ ዘናም እንደሚሉበት ገምታለሁ። ለአሁኑ አመሰግናለሁ። እግዚአብሔር ይስጥልኝ።
እሺ አሉላ፣ እኔም በጣም አመሰግናለሁ። እግዚአብሔር ይስጥልኝ።
አድማጮች፣ አሁን የአዲስ አበባ መስኮት ይከፈት ነው። ንጉሴ አክሊሉ በተለያዩ አካባቢዎች በሚታዩ የወንዶች የፀጉር አቆራረጦች ከሩቅ ዘመንና ባህል የተወራረሱ ስለመምሰላቸው ከሁለት የፀጉር ባለሙያ ከሆኑ ወጣቶች ጋር ባደረገው አጠር ያለ ምልልስ ይወስደናል።
አመሰግናለሁ አሉላ። ካድማጮቹ ተምሮ መልሶ ማሳወቅና ማዝናናት የሬዲዮ መጽሔት ዋናው ጠባይ ነው። ለዚህም ነው ዛሬ ስለ ቀድሞቹም ሆነ ስለ አሁኖቹ ወጣቶች የራስ ጸጉር አያያዝ እንድንጨዋወት የፈለኩት። እንግዶች አሉኝ።
ሰለሞን ደምስባላለሁ። አመሰራም ወደ አባራ አካባቢ አደባባይ ወይም ጀርመን አደባባይ በመባል የሚታወቀው አካባቢ ጋር እንሰራለን። ጸጉር ማየርም እንተዳደረው ከ10 አመት በላይ እዛው አካባቢ ላይ እንታወቃለን። ሶላያና ወንዶች ሳሎን ይባላል እንሰራበትም።
ስለአንድ ልጆች
አሉ። ሁሉ ልጆች አባቶች በዚህ ስራ ነው ስማስተዳድራቸው። ሻፍታም ወለ ተባላለሁ። አንድ አካባቢ ላይ ያለ ነው እንዳለው አንድ ልጅ አባት ነኝ።
ከግማሽ ምዕተ አመት በፊት በኢትዮጵያ ሰማይ ላይ ሞገድ አሳብሮ ባህርና የብስ አቋርጦ አየር ሰንጥቆ በኢትዮጵያ ሬዲዮ አማካይነት አድማጭ ጆሮ ደርሶ የነበረው መልእክት የጸጉር አያያዛችን ምክር የሚያሻው መስሎ ይታያል የሚል ነበር። ዛሬስ ያን ጊዜ ጸጉርን አፍሮ አበጥሮ ወይም አጎፍሮ ባህታዊም አርበኛም አንዳንድ ጊዜ ሽፍታም መስሎ ከፊት ሁለት ቦታ ላይ አሁንም ጸጉርን ከፍሎ ለኋላው ጸጉር ደረጃ አውጥቶ ከወደ ግንባር ያለውን ወደፊት ሳብ አድርጎ የፊቱን ደምደም ደምደም እያደረጉ የኋላውን እያሻሹ መሄድ በስልት በቀንት መራመድ እጅግ የተለመደ ነበር። ግራ ቀኙንም እየቃኙ የዛሬውስ የጸጉራ ያያዝ እንዴት ነው? አቶ ሰለሞን ደምሴ
ፖንሳት ያሉት ብዙ ናቸው። ያው እንደየ ጎራው ይለያያል፣ የየስራው ፊልድም ይለያያል። ብዙሃኑ አሁን ያለው ወጣት የሚከተለው ብዙ ጊዜ የእግር ኳስ ተጫዋቾችን የፊልም አክተሮችን መሳሰሉትን ያው የውጭውን ዓለም ነው የኛ ሳይሆን ማለት ነው። የውጭው ዓለም ያው ክሪፕቶ ሰር ሲባል የኛኑ ነው። ያው አንዳንድ አሉ ባህላዊ ነበሩ፣ የኛ ባህላዊ ነበሩ ግን ወደ ዘመንኛ ተቀይሮ ነው። አሁን ለምሳሌ አለ የኛው ፍሬንች የሚባል አለ፣ ፓንክ ይሉታል። ብዙ አይነት አሉ።
እንዴት ነው ስናየው?
አሁን ለምሳሌ ፍሬንች የምንለው ቁርጥ ስንወስደው ከጆሮአችን ስር ስርስሯን ጠርጠሯን ነክቶ ፍሪዝ የሚደረግ ማለት የላኛው ሳያጥር ብዙ ከፍ ያለ ማለት ቢያንስ 5 ሴንቲሜትር ያከፈት ያለ ሆኖ ፍሪዝ እንዲሆን የሚደረግ ጆሮ ስርና ከኋላ ጠርጠሯን ተነካሽ ከዛ ቀርጾ አፍቃና ከዚህም ጋር ለመሳሰያ ትክክል እንዲሆን ይደረጋል። ያ ፓንክ የሚባለው ደግሞ ከስር በደንብ ከፍ ተደርጎ ተነስቶ ክብ ነው እንደ ፈርዋ። ብዙ ጊዜ ወደ ጎጃም አካባቢ ነው የምናያቸው ነገሮች ምክንያት አሉ። አንዳንዴ ኩባያ ቁርጥ ማለት ያልጠሩታል ሰዎች ጣሳ ቁርጥ ይሉታል ብዙዎች። እና ሌሎችም አሉ ፌድ የሚባል አሁን ደግሞ የመጣረው ብዙ አይነት አሉ።
ይሄ አሁን የምትለኝ የጸጉር ቁርጡ ከእኛው ሀገር የመጣ ነው የምትለኝ?
አዎ አለው ስማቸው ተሻሽሎ መጡ እንጂ አሉ ገጠር አካባቢዎች የምናያቸው ናቸው። ወደ ጎጃም የምንሄድ ደቡብም ስንሄድ አንዳንድ ቦታ እናያቸዋለን። ይቆርጡ አሉ ግን ተሻሽሏል። ያው ቴክኖሎጂ አሻሻለው እና ያ በምላጭ ብቻ ሲሆን ይህኛው ደግሞ ያው ዘመናዊ ማሽኖች አሉ። እንደሚታወቀው ብዙ አይነት ማሽኖች አሉ፣ ማለስለሻዎች አላቸው፣ ብዙ ነገር አለ። እና ያው ጄል የሚባል ነገር አለ ያሳምሯል ውበቱ። ያ ጸጉሩ እንዲወት ሻይን እንዲያደርግ ያደርጓል። ያ ነው የተደርጎ ሲሰረት ውበት ይሰጠዋል ማለት ነው። ፌድ የሚሉት ደግሞ ያው ከስር በጣም ምልጥ ተደርጎ እንደምላጭ በቃ ሼድ ልካዋሲ እንደምደ ከስር ዋጥ ከፍ ያል 1.5 እያንድ እንዲያር ከፍ ያልወጣል ማለት የመጨረሻ 0 ትባላለች። ማታይ ነች ለይታ ማስበቃለች እንዲህ እያለ ይሄዳል። ቁጥሮች አሉት የራሱ ቁጥሮች አሉት። እነዚያን ቁጥሮች 0.5 እያለ 1 እያለ እንዲህ ከፍ ከፍ ያል ሲሄድ ለይታ ውበት አለው ራሱ ይቻላል።
ለምሳሌ አሁን ቅድም እሱ እንዳለው ባላቶሪ አሁን የኳስ ተጫዋች እንዳለው ባላቶሪ የሚባለው የልጅ ያሱ ጋር በፊት ላይ ያለ ነው። ከዚህ የተወሰደ ነው የሚባለው። ልጅ ያሱ የሚቆረጡት እዚህ ጋር እንደዚህ ቁንጮ ነገር ሆነ ከፊት ቁንጮ ነው ባላቶሪ ተብሎ መጥቷል። እዚህ ናን ይቆርጣል በብዛት አሁን እንደዚህ ወደ ጋምቤላ ምናምን በብዛት ይቆረጡታል። ቁንጮ ራሱ እነሱ ናቸው። ሌላው ያው ሙሉ ፍሪዞች አሉ። ናን የሚባለው ናኒ ማለት ደግሞ ከጎን እስከ ጆሮአችን እንደዚህ ያለቻውን ብቻ ማንሳት ይሄ ሙሉ ቁጭ ብሎ ከጎን በጆሮአችንና ከዚህ አካባቢ እንደዚህ የሚወርድ ነው። ሌላ ክሊንከቶች ናቸው። ክሊንከት አሁን በብዛት የወታደሮች ቁርጥ ወታደሮች 1 የሚባለው ማለት ነው። እኩል ሆኖ ወጥ ነው በአንድ ቁጥር ብቻ የሚሰራ እሱ ነው ያለው።
አመሰግናለሁ። እግዚአብሔር ይስጥልኝ። የዛሬ 15 ቀን እንገናኝ።
ንጉሴና እንግዶቹን አመሰግናለሁ። ከአንድ የራዲዮ መጽሔት አድማጭ ለሌላ የመጽሔት ተከታታይና ተሳታፊ የተላከ የአድናቆት መልእክት ነው። የነገ ስዕሎች በሚል ርዕስ ከተጻፉ ተከታታይ ግጥሞቻቸው መሃል እንደላኩልህ ላስተዋወቅንና ለተከታታይም 2 ፕሮግራሞች ላስተማህን ርዕሶቻቸውን ለጊዜው ላልያዝኳቸው ውብ ግጥሞቻቸው የኔ የተባሉትን የፕሮግራምህን አዘውታሪ ገጣሚ አመስግንልኝ ያሉኝ አዶ የተባሉ አድማጫችን ናቸው። ከጎረቤት ሜሪላንድ ክፍለ ግዛት ባደረሱን መልእክታቸው መልእክቶን አድርሰናል። እርሶንም ለተሳትፎ እናመሰግናለን። ውድ የራዲዮ መጽሔት አድማጮች ለምሽቱ ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ናቸው ባላችኋቸው ርዕሰ ጉዳዮች ዙሪያ እንድትጽፉና እንድትደውሉ እየጋበዝኩ የዛሬውን በዚሁ ልቋጭ ነው። የኢሜል አድራሻችንን ለማስታወስ horn@voanews.com ነው። የስልክ ቁጥራችን 202-205-9942 የውስጥ መስመር 14 ነው። ለራዲዮ መጽሔት ማለት ታዲያ አትዘንጉ። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት ዘወትር በየለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22 25 እና 31 ሜትር ባንዶች እንዲሁም በኢትዮ ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ። ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ የራዲዮ መጽሔት አዘጋጅና አቅራቢ አሉላ ከበደ በዚህ ተሰናበትኩ። ሰላም፣ ደህና እደሩ።